ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ ደብን አመሻችሁ ቋልማችቻችን ዛሬ ረቡዕ ሐምሌ 26 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሐምሌ 26 ቀን 1338 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ? አለመረጋጋት እንደ ፈጣሪያቸው ህወሓት ሁሉ ኦህዴድም የብዙ ንጹሃንን ህይወት ያጠፉበት ድራማ ሲራው ተጋልጧል። የዘረኞች መንጋ በአምባገነንነት ለመቆየት የማይፈነቅለው አንድም ጠጠር እንደማይኖር በጌዲዮ፣ በወለጋ፣ በኢሉባቦር፣ በአዲስ አበባ አካባቢ፣ በአጣዬ ወዘተ በወሰዳቸው ህዝብን የማፈናቀልና የመግደል እርምጃዎቹ ይፋ አድርጓል። እንዲህ ቅርብ ነጠቆች ይበልጥ ጥፋት ሳያደርሱ በተባበረ ህዝባዊ ትግል ቶሽ ሊባሉ ይገባል። ዘረኞቹ በውጭ ጸረ ኢትዮጵያ ኃይሎች እርዳታ ከፋፍለው ሊበትኑን አልብተዋልና ነቅተን እንጠብቅ። ኢህአፓ ሹሞ ስልጣን ከያዘበት ጊዜ ጀምሮ ሁኔታው የተቀነባበረ ጸረ ህዝብ ዘመቻ መሆኑን በብቸኝነት ሲያጋልጥ እንደነበር አይዘነጋም።
በዚህ መሰረት በ2010 ዓመተ ምህረት ተላልፈው የነበሩ ሀብታዎችን በተከታታይ እናሰማለን።
እዚያም የግንቦት ሰኔ 2009 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የእጅ አዙር ቅኝ አገዛዝና የኢትዮጵያ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ንጹሃን ሲጨፈጭፍ፣ በአንድ ቤተሰብ ሰው ሲያቃጠል፣ ቤተምነቶችን ያረከሰውና ያቃጠለው የአማራ ልጅ አይወልድም በማለት የአማራን ጽንስ ከማህፀን አውጥቶ የበላው ጨፍጫፊው የኦሮሞማ የኦዴድ ጠባብ ተገንጣይ ሰራዊት አማራ ምድር ላይ አትኖሩም በማለት ቤታችን ድረስ መጥቷል። ስለሆነም ለእምነትህ፣ ለማንነትህ፣ ለርስትህ እንዲሁም ለሀገርህ፣ ለታሪክ ስትል ሁሉም የአማራ ህዝብ በተለይ ወጣቱ ከጀግነው ፋኖ ጋር ግንባር በመሰለፍ ሬሽን ተተኳሽ አስፈላጊ መረጃ በማቅረብ እና መደረጃ ያለበትን ነገር ሁሉ በማድረግ አማራነታችንን ብሎም ኢትዮጵያዊነታችንን እንድናስከብር ጥሪ ተላልፏል። የአማራ ህዝባዊ ትግል አቅጣጫውን እያሰፋ ይገኛል። አማራ የጦስ ቀጠና ሆኖ ተቆየ ወራት አስቆጥሯል። ይህ ጦስ ባለቤት ደግሞ አገዛዙ እንደሆነ ግልጽ ነው። የተረኛው ስርዓት አማራን አንገት ማስደፋት አለብን ብሎ ያቀለውን የጥፋት እቅድ ወደ ተግባር በመቀየር የጥላቻውን ተግባር በግልጽ እያሳየ ነው። ስለሆነም ዛሬ በተለያየ አካባቢዎች ንጹሃንን ከከተማ እንዲወጡ በማድረግ በከባድ መሳሪያ ሲረሽን መዋሉ ታማኝ ምንጮች አጋርተውናል። በሌላኛው መልኩ ደግሞ ጎጃም ሙሉ በሙሉ በሚባል ደረጃ የኮሎኔሉ ሰራዊት ከፋኖና ከመላ ህዝቡ ጋር ውጊያ ላይ መሆኑ ግልጽ ነው። በጎንደር ከተማ በሁሉም አቅጣጫዎች ከአገዛዙ ጋር ህዝባዊ ኃይሉ ተኩስ መክፈት ተሰማ። አዘዞ የሚገኘው የመከላከያ ካምፕ ላይ ከፍተኛ የተኩስ ድምጽ መኖሩንም ነዋሪዎቹ ገልጸዋል። የጎንደር ከተማና አካባቢ ማህበረሰብ ህዝባዊ ትግሉን በማስቀጠል የተለመደውን ታሪኩን ዳግም እንዲጽፍም ጥሪ ቀርቧል። የብልጽግና ገዛዝ በአማራ ላይ የከፈተውን ተኩስ በማስቆም የጎንደር ህዝብ ነጻነቱን እንዲያረጋግጥም ማሳሰቢያ ሰጥቷል። የኦነግ ሠራዊት ደብረታቦር ከተማ ላይ ከፋኖና ህዝብ ጋር ከፍተኛ ውጊያ መሆኑን ታውቋል። ከነዚህ መረጃዎች በመነሳት የአማራ ፋኖ አንድነት በጎንደር የሚከተሉትን ወታደራዊ ትዕዛዞች አስተላልፈዋል። በባህር ዳር ከተማ የከበበው አብይ አህመድ ሠራዊቱ በባህር ዳር ከተማ ነዋሪዎችና በባህር ዳር ፋኖች ጠንካራ ጥምረት ህዝባዊ ኃይሉ በጥላት በኩል ጥቃት እንዳይደርስበት ደጀነታቸውን አሳይተዋል። ከዚህ ጋር ተያይዞ ወደ ባህር ዳርና ወደ ደብረታቦር ምንም አይነት የጥላት ተጨማሪ ኃይል እንዳይገባ በወገን ኃይል መንገዱ ተዘግቷል። በየአቅጣጫው ያለው የወገን ኃይል ዝግጁ መሆን አለበት። ጎጃም ሲጠቃ ጎንደር መነሳት አለበት። ሸዋ ሲጠቃ ወሎ መነሳት ግዴታው ነው። ጎንደር ሲጠቃ ሸዋ መነሳት እንዳለበትም አምኖ አማራዊ ጥቃትን በጋራ መከላከል ግድ ይላል። በተያዘ ትላንት በደቡብ ጎንደር ደብረታቦር ከተማ ዙሪያ በነበረው ተኩስ አራት ሰዎች መሞታቸው ተረጋግጧል። ሁለቱ ቆስለው ሆስፒታል ገብተዋል። ዛሬ ጠዋት ህዝቡ በነቂስ ወጥቶ እንደነበርና ለፋኖቹ ቁርስ ሲያበሉ እንደነበር አይተናል ሲሉ ነዋሪዎቹ ገልጸዋል። ህዝቡ በራሱ ያገዛዙ ተቋማትን እየጠበቀ ቢሆንም እንኳን ምንም አይነት ወጥ የሆነና ያልዋጀቀ ተቋም ስለሌለ በህዝብ ኃይሉ ቁጥጥር ስር ሙሉ በሙሉ እንዲውል ተገደዋል። ቀድሞ ልዩ ኃይል የነበሩ አሁን ላይ በአድማ ብተና አካባቢውን እያገለግሉ የነበሩ ከነጥቃቸው መጥፋታቸውም ተሰምቷል። የአካባቢው የጸጥታ ችግር ከቀን ወደ ቀን አድማሱን እያሰፋ መጥቷል። የ37ኛ ክፍለ ጦር 5ኛ ሜካናይዝድ ብርጌድ የጦር አዛዥ የነበረው በራያ ግንባር እስከወዲያኛው በህዝባዊ ኃይሉ ብሎም በጠባቂዎች ተሸኝቷል። ከምስራቅ አማራ ፋኖ ጋር በቆቦ ዙሪያ ሲዋጋ የከረመው የኦሬድ ኦነግ ጦር ድል ሊቀነው ባለመቻሉ በርካታ ሰራዊቱም ስለተመታበት ተጨማሪ ኃይል ለማስገባት ጎብዬ ላይ ሰፍሮ የነበረው 37ኛ ክፍለ ጦር ይታዘዛል። በ37ኛ ክፍለ ጦር ከኦሬድ ሰራዊት መካከል ግን ፋኖ በጁንታ ጊዜ ደጅናችን ነበር በማለት ተቃውሞ ያሰማል። በዚህ የተናደደው ኮሎኔሉ ተቃውሞ ያሰማውን አንድ የደቡብ ተወላጅ ከሰራዊቱ ፊት ለፊት ያስረሽነዋል። በጓዳቸው መረሸን የተበሳጩት ኮሎኔሉን ሳያመነቱ ወዲያውኑ እርምጃ በመውሰድ ወደ ፈጣሪ ሸኝተውታል። በዚያም በርካታ የ37ኛ ክፍለ ጦር ልጆች በአሁኑ ሰዓት ወደ ምስራቅ አማራ ፋኖ ተቀላቅለዋል። ምስራቅ አማራ ፋኖ ከራያ ቆቦ እስከ ጋሸና ላሊበላ ደማቅ ታሪክ እየጻፈ ይገኛል። ከሰዓታት በፊት 2 ካሶኒ 4 ኤፍኤስአር 3 ኦራልና 1 ፓትሮል 1 አምቡላንስ ኦነግ መራሹ መከላከያ በአዲስ ያለፈ ኃይል ቋሪት ብር አዳማ ላይ ከቋሪት ጀግኖች ጋር ውጊያ ገጥሟል። ህዝቡ በነቂስ ሶስት እየተዋደቀ ይገኛል። በአካባቢ ያለው የወገን ኃይል ብር አዳማ ያለህን ይዘህ ተገኝ የሚል መልእክት ተላልፏል። እንዳይመለስ ጥሩ ስራ ተሰርቷል። ስለሆነም መመለስ ስለማይችሉ ከበባ ውስጥ በማስገባት እየቀማ ታጠቅ የሚል መልእክትም ተላልፏል። ከአዴት በኩል ወደ ብር አዳማ የገባው ኃይል ከአካባቢ ፋኖች ጋር ውጊያ እያደረገ እንደሚገኝ በመሆኑም ለሰከላ፣ ለአበስከን፣ ለጃምብራ፣ ለጣሊያ እና በአካባቢ ላሉ ፋኖች የቋሪት ብር አዳማ ፋኖችን እገዛ ለማድረግ ነፍጥ ያለው በነፍጡ ነፍጥ የሌለው መንገዶችን እንዲዘጋ ጥሪ ቀርቧል። ብር አዳማ ለወታደራዊ በጣም ስትራቴጂካዊ ጠቀሜታ ያላት ቦታ በመሆኗ ቦታዋን ላለማስደፈርም ጥሪ ተደርጓል። በአሁኑ ሰዓት ከመኮድ 2 ሻለቃ ጦር ግዳጅ ተሰጥቶት መውጣቱን ሳትን በቅርብ ርቀት ለማወቅ ተችሏል። አንደኛው ሻለቃ አዴትን አቋርጦ ብር አዳማ ለመሄድ ጉዞ ቢጀምርም ሁለተኛው ሻለቃ ደግሞ ወደ ባህር ዳር ጉዞውን ገስግሷል። መላ አማራ ህዝብ ይህንን ጸረ ህዝብ ቡድን ማምከን ማክሸፍ ብሎም ድል ማድረግ ግዴታው ነው። ለሸዋሮቢት ህዝብ ከፍ ያለ መልእክት ተላልፏል። በሸዋሮቢት ከተማ የከተማውን ማህበረሰብ ከተማውን እየለቀቀ ይውጣልን ተብሎ ከአማራ ህዝባዊ ኃይል ፋኖ መልእክት ተላልፏል። ፋኖ በመከላከያ ሰራዊቱ ላይ እና በአገዛዙ አመራሮች ላይ ኦፕሬሽን ለመስራት ተቸግረናል ተብሎ በተላለፈው የሐሰት ወሬ ህዝቡ ቤትና ንብረቱን እየለቀቀ ወደ ተለያየ አካባቢዎች ከተሞችና ገጠር እንዲሰደድ የተደረገው በከተማ ውስጥ በመሸጉ በተደራጁ ሌቦችና ወንበዴዎች እንዲሁም ገዢው ቡድን አደራጅቶ ያስቀመጣቸው ተላላኪዎች አማካኝነት መሆኑ ተገልጿል። ይህን መልእክት ያስተላለፈው የሸዋ ፋኖ አለመሆኑን ያረጋገጠው የአካባቢ ማህበረሰብ አሁንም ተረጋግቶ ቤቱንና ንብረቱን ሊጠብቅ እንደሚገባውም መልእክት ተላልፏል። ጎጃም ከባህር ዳር ጀምሮ ወደ ደጀን የሚወስደውን አውራ መንገድ ሁሉም ቦታ ላይ እንዲዘጋ ተዛዝ በተላለፈው መሰረት ሙሉ በሙሉ ተዘግቷል። ወጃ ማለትም ደምጫ ቡሬ ጆቤ ፈረስ ቤት ደጋዳሞት ፍኖተ ሰላም አማኑኤል ጅጋ የጠረቃ መራዊ ደብረ ማርቆስ ባገዛዙ የወዴት ኦነግ ስራዊት ሙሉ በሙሉ ጦርነት ፍጥናቸው ይሁን እንጂ የገባው አይወጣም ሲሉ በፍጹም ኩራት ገልጸዋል። የገባው የሥራቱ ወታደር እጁን እንዲሰጥር ይቀርባል። ጎንደር በዋናነት ደብረ ታቦር ጦርነት ውስጥ ቢሆንም ጎጃምም ሙሉ በሙሉ ወደ ጦርነት ስለገባ ሸዋ ወሎ እንዲቀጣጣል ብለውም በሌሎች የኢትዮጵያ አካባቢዎችም ትግሉ ተጠናክሮ እንዲቀጥል መልእክቶች ተላልፈዋል። ከአማራ ወደ አዲስ አበባ ሲጓዝ የነበሩ በርካታ ሰዎችን ታገቱ። በሸዋ ኩዩ ወረዳ ልዩ ስሙ ቱሉ ሚልኪ በተባለ አካባቢ ሰሞኑን በኦነግ ታጣቂ ቡድን 63 ሰዎች ታፍነው መወሰዳቸውን የአካባቢው ነዋሪዎች ተናግረዋል። የደጀን ከተማ ሰላምና ድርጅት የተፈጸመው 65 ሰዎችን አሳፍሮ ከባህር ከተማ በመነሳት ወደ አዲስ አበባ ሲጓዝ በነበረ ህዝብ ማመላለሻ አውቶቡስ ላይ ነው። የታጣቂ ቡድኑ አባላት እገታውን የፈጸሙት ከቀኑ 9 ሰዓት ገደማ መሆኑን እንዲሁም አቅመ ደካማ ከሆኑ አንዲት ባልቴት እና አንድ ሽማግሌ በስተቀር ሹፌሩንና ረዳትን ጨምሮ በአጠቃላይ 63 ሰዎች አግተው መውሰዳቸውን በአካባቢ የነበሩ የዓይን እማኞች ተናግረዋል። ኢትዮጵያውያን ባለሀብቶች መሬታቸውን ከሱዳን ወታደሮች እየገዙ መሆኑ ተገለጸ። በምዕራብ ጎንደር ዞን በመተማ ወረዳ ዙሪያ የሱዳን ወታደሮች ጓንግ አልፋሽካ ተብሎ የሚጠራውን የኢትዮጵያ ሉዓላዊ ግዛት አሁንም ድረስ መቆጣጠራቸውን ተከትለው ከአካባቢ የተፈናቀሉ ኢትዮጵያውያን ባለሀብቶች የራሳቸው የነበረውን የእርሻ መሬት ከሱዳን ወታደሮች ገዝተው ያረሱ መሆኑንና የምዕራብ ጎንደር ዞን ምንጮች ገልጸዋል። በአካባቢ የነበሩ አቅም ያላቸው ባለሀብቶች መሬቱን ከሱዳን ወታደሮች መልሰው በመግዛት ያረሱ ነው። የምዕራብ ጎንደር ዞን አካባቢ ነዋሪዎችና የሃይማኖት እምነት ጉዳይ የሥራ ሂደትና ዮናስ ጋዲሳ የሱዳን ወታደሮች ወደ ኢትዮጵያ ግዛት ከገቡ ከ2013 ጀምሮ እስከ አሁን ድረስ አካባቢው በቁጥጥራቸው ስር መሆኑን ገልጸዋል። አክሎም የኢትዮጵያን ሉዓላዊ ግዛት ተቆጣጥረው የሚገኙ የሱዳን ወታደሮች በመካናይዝድ ከባድ መሳሪያ የታጠቁ መሆናቸው ተገልጿል። ነገር ግን በፌደራል መንግስቱ በኩል ይህን ጉዳይ እኛ እንጨርሳለን እናንተ እንዳደርሱባቸው በመባሉ ወታደሮቹ የልብ ልብ ተሰምቷቸው ከአካባቢው ለማስለቀቅ ሙከራ ቢደረግም አሁንም ድረስ ግን የአማራን ግዛት ሙሉ በሙሉ እስከ መቆጣጠር የሚደርሱበት እድል እንዳላቸውና ዛሬውኑ አገሪቱ መንግስት አለመሆኗን ተረድቶ የአካባቢ ማህበረሰብ ሉዓላዊ ግዛቱንና መሬቱን እንዲያስመልስም ጥሪ ተደርጓል። ዛሬም የልደታ ፍርድ ቤት ችሎት በተቃውሞ ተናጠ። ከኦህዴድ ዳኛ ፍትህ አንጠብቅም የሚል ምሬትም ተላልፏል። የአማራ ህሊና እስረኞች ዳኛው የፖለቲካ ወገንተኛ ነው ይነሳ የሚል ተቃውሞ ተነስቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሐምሌ 25 ቀን 2015 ዓ.ም በነ ዶክተር ወንደሰን መስከረም አበራ የክስ መዝገብ የቀረቡ 28 ተከሳሾች ከፍተኛ ተቃውሞ በችሎት አንስተዋል። ሰሞኑን የችሎት አጀማመር በጠዋቱ የተገኙ ቤተሰብና የደጋፊዎቻቸው ወደ ችሎት እንዳይገቡ ክልከላ ተፈጽሞ የታየ ሁኔታ በመጨረሻ ግን ጥቂት ሰዎች እንዲገቡ ተደርጓል። ሁሉም ተከሳሾች በጋራ በመሆን የባህል ዳኛ ይነሳልን ጥያቄ ተከሳሾች በፍጹም አቤቱታ ያቀርቡ ሲሉ አይቻልም መባሉን ተከትሎ የህሊና እስረኞች በፖለቲካ ወገንተኛ በኦህዴድ ዳኛ አንዳኝም ፍትህ አንጠብቅም ብለው በተቃውሞ ችሎቱን አናውጠዋል። ዳኛ የተቀባይነት የለውም በማስረጃ በቃል አቅርቡም ብሏል። ተከሳሾች እኛ ማቅረብ ያለብን በጽሑፍ ነው የሚዲያ አካላት እንዲያውቁልን እንፈልጋለን ቤተሰብ ህዝባችን ሂደቱን እንዲታዘብ በጽሑፍ ነው ማቅረብ ያለብን ብለው የጠየቁት ጥያቄ የማንዳኛውን አልቀበልም ብሏል። በዚህኛ የተከሰስ ነው በማረነታችን ነው በኦህዴድ ዳኛ አለመዳኘት መብታችን ነው ሲሉ የለየለት ተቃውሞ በችሎቱ ውስጥ ተፈጥሯል። በዚህ ምንም አይነት ክርክር ሳይደረግ ችሎቱ ተቋርጦ ለጥቅምት 15 2015 ዓ.ም የተራዘመ ቀጠሮ በመስጠት ችሎት ተሰናብቷል። ዜናው በዚያ
ማ
ወሬ በጠጠር ይደናቀፋል። አውቆ የተኛን ሰው ማን ይከሰክሳል እንደተባለውም ነው። ትውልድ ታሪክ ያመጣበትን ግደሽ ተቀብሎ አገሩን መጠበቅ ካልቻለ ለሚደርሰው ጥፋትና ጉዳት ተጠያቂው ራሱ ነው። የትውልድን ኃላፊነት ወደ ሌላ ማሸጋገር መለጋትም የሚቻል አይደለም። ሁሉም በነበረበት በተጨባጭ ሁኔታ መሰረት ለማ ጠፋ ያቅሙን ማድረጉ ነው ዋናው። በዛሬ መነጽር የመቶዎች አመት በፊት ተግባርን መመርመርም የሚበጅ አይደለም። በፊውዳል ጊዜ በነበሩ ጦርነቶች ህዝብ አለቀ ብሎ መድረቁ ማላዘን እየሆነ የመጣው አለመክንያት አይደለም። ይልቁንስ መውቀስ ከተባለ በ21ኛው ክፍለ ዘመን ወደ ኋላ ተመልሰው ህዝብን በግፍና በገፍ የሚፈጁት የነብራዩ ውላጆች ናቸው። ከመሰረቱ ከተጣመመ ማቅናትና ቢሞከርም የሚቻል አይደለም። አባያበሬ በተጠርም ይደናቀፋል ለተባለው ነው። ዛሬ አገራችን የተደቀነባት አደጋ ለማንም ግልጽ ሆኖ የሚታይ ነው። ሁሉም አገራችንን ሊያጠፋት ነው ብሎ ስጋት ይዞታል። በአገዛዙ የተደገፈና የተበረታታ ስርዓት አልበኝነትና ወንብድና፣ ሽፍትነት፣ ጠባብ ብሔረተኝነት ሰፍኗል። ዜጎች ለአገራቸውና ለራሳቸውም ቢፈሩ የሚፈረድባቸው አይደለም። ወያኔ ኢህአዴግ ባስከፊ ደረጃ ቀጥሏል። ሹሞቹን እንደ ለውጥ አምጪ ኢትዮጵያዊ ኃይል ሊያዩና ሊፈርጁ የሞከሩት በአሁኑ ጊዜ ከስረዋል ብንል ማጋነን አይሆንም። ሹሞቹ የበግ ለምድ ለምሰው ሊያወናብዱ የጣሩ ብሔረተኛ ተኩላዎች ናቸው። ተግባራቸው ወንጀላቸው አጋልጣቸዋል። ከጌዲዮ እስከ አጣዬ ያለው ነው የሹሞቹ ዋና መልእክና ይዘት። የሚቆሉት ቃላት ሳይሆኑ የሚፈጽሙት ግፎች ናቸው የሹሞቹን ማንነት የሚገልጹት። ዛሬ ይግልጽ ያልሆነላቸው እንደ ወንጀል በሚቆጠር ሞኝነት ተይዘዋል፣ አለም የሹሞቹ ጭፍሮች ናቸው ማለት ይቻላል። የየዝ ትግልን ያደናቀፈ የነወያኔና አሜሪካ ያረቦችና የሻቢያ ክስተት ማለትም ሹሞቹ ወደ ስልጣን መምጣት አመት ማልሞላው ጊዜ እድሜ ለስግብግብ ዘረኞቹና ጽንፈኞቹ ማንነቱን አጋልጦ እርቃኑን ወጥቷል። የብቻ አይደለም ለህዝብ ቆመናል። ከኛም ሌላ ለዲሞክራሲ ታጋይ ለአሳር ሲሉ የነበሩ አወናባጅ ቡድኖች ሁሉ ለፍርፋሪ ቋም ጠውራታቸው ሊያጋልጡ ይችላል። ይህ ለህዝብ እንደ ድል ሊቆጠር የሚገባ ነው። ስንቱን አደናግረው በተለይም ገንዘቡን ዘርፈው በሻቢያም ድጋፍ አጥፍተው የቆዩትና አይበጁም ስንላቸው የቆየነው ቡድኖች ዛሬ ዜሮ መሆናቸውን አስመስክረዋል። ለህዝብ ሳይሆን ለከርሳቸው እንደቆሙም አሳይተዋል። ግልግል ነው። ዛሬ የትውልድ ግዳጅ ሳይደነጋገር መታየቱ ሀቅ ነው። አገር አድን ትግልን በቁርጠኝነት መግፋት ማካሄድ ነው። ወያኔ ኢህአዴግ ስርዓት አገዛዝ አሁንም በቦታው ነው። እነ ስብሐት ነጋ መቀሌ ሄዱ እንጂ ዘረኝነት አሁንም በምኒልክ ቤተ መንግስት ዙፋን ላይ ለውጥ አምጪ ሹም ነኝ ብሎ ተወዝፏል። ባሰ እንጂ አልተሻሻለም። የህዝብ የኑሮ ሁኔታ ከማይቻል ውድነት ደረሰ እንጂ ድህነት ቅንጣትም አልተቀረፈም። የህግ የበላይነት አፈር በልቶ የወሮ በላ ዘረኞችና ጽንፈኞች የስርዓት አልበኝነት ሰፈን እንጂ ፍትህ አልተገኘችም። የሀገር መሰረታዊ ጥቅሞች ለባዕዳን ተገዢ ሆኑ እንጂ ሉዓላዊነታችን አልተከበረም። ግደይ ዞር ሲል መጣ መገርሳ ነው ቁም ነገሩ። አሌ ሊሉ የሚቃጡ ያው ሰልፋቸው ከማን እንደሆነ መገመት አያዳግትም። በሁኔታቸውና ቀስቀሳው ተደናግረው ለሹሞቹ ድጋፍ ሰጥተው የነበሩ በጊዜ ታረመው ከህዝብ ጎራ ይቀላቀሉ ዘንድ ጥሪ ስናደርግላቸው ቆይተናል። ቀነ ቀጠሮው እያበቃ ነው። ከሀገራት ሲቡድን ጋር ተቃቅፎና ተሞዳምዶ መቆየት በህዝብ ዘንድ በከባድ ያስጠይቃል። ሰላም ፍቅር በሚል ድንብርብር ቀስቀሳ ህዝብን ትጥቅ ማስፈታትና አገር መቀማት አገር ማጥፋት አይቻልም፣ አይፈቀድም። ስለዚህም ትውልዱ ያለፈውን መውቀስና ያውን በመሰረተ ቢስ ክስ መጥረብ ሳይሆን የራሱን ታሪካዊ ግዴታ ተገንዝቦ ግዳጁን ሊወጣ መታገል ይጠበቅበታል ማለት ነው። ወደ መጪው ትውልድ አይለጉት ሀቄት ነው። በርግጥ ይህ ሀገር አድን ትግል ይህን በተመለከተ አያሌ እንቅፋቶችና ጋሪጣዎች እንዳሉ መካድ አይቻልም። ከዚህ ቀደም አየር ባየር ፖለቲካ በሚለው ሀተታችን አቅርበ ነው የነበር ዛሬም መጤን ያለበት ሀቅ ነው ማለትም እንችላለን። እንዲህ ብለን ነበር እንጠቅሳለን። ባለጌዎችና ዋልጌዎች እንበል በተለይ ካዲዎች ስልጣን በያዙበት ከሚበለሻሹት ነገሮች አንዱ ራሱ ፖለቲካ ነው። በወያኔ ስር ፖለቲካ የገበያ ግርግር፣ የሸፍጥ መደብር፣ ተራ ንግድና ሰው በላ እንቅስቃሴ ሆኖ ቆይቷል። የገዢዎች ባህል ባብላጫው መጥፎና ክፉ በህብረተሰቡ ባህል ላይ የማይናቅ ተጽዕኖ አለውና ወያኔንም የሚሳረሩት በዚሁ ጭቃ መነካካታቸው የማይቀር ሆኗል። የአገር ህልውና ጥያቄ ከፊታችን ከተደቀነ 25 ዓመት በላይ ሆኖታል። ይህን ለማዘናጋትና ለማስረሳት ወያኔ የተቻለውን ሁሉ ፈጽሟል። ተልእኮው ፍጹም ጸረ ኢትዮጵያ በመሆኑ እነመለስ ስብሃትና በኢትዮጵያን ማጥፋት ወይም አዳክሞ መወጥወጥ ዋና ግባቸው ስለነበር ከመጀመሪያው ጀምሮ አገራዊ ተቋምና ቅርሶችን፣ የአንድነታችን ምልክቶችን፣ የጋራ ባህላችንን ለማራከስና ለመከለስ ተራውጧል። በሃይማኖት ተቋሞች ላይ አክሮ የዘመተውም ለዚሁ ነው። አገር ገንጥሎ ወደ ባልባ ያደረገውም የእናት አባት አገራቸውን ኤርትራን ጠቅሞ ኢትዮጵያን ለመጉዳት ነው። ለአገራችን ትግሉ ወጣቶች ቆርጠው መነሳታቸው ወሳኝ በመሆኑ ወጣቱን ትውልድ በብሔረሰብና በሃይማኖት ከፍሎ ባልባሊ ጠባዮችን በክሎ ከጥቅም ውጭ ሊያደርግ ያላደረገው የለም። መሰል ሙከራዎችን ደግሞ በድለላ አጅቧል። የንግድ ፈቃድ ይሰጣል፣ ኮንዶሚኒየም ቤት ባለቤት ትሆናለህ፣ መሬት ትመራለህ፣ ትሾማለህ ወዘተ በሚል በጥቅም ብዙዎችን ደልሏል። አንጎል በመበከልና ውዥንብር በመንዛት መስክም ሆዳም ምሁራን በይፋም በሚስጥርም አስተማርቶ ለቋል። ይህ ሁሉ የማይታወቅ አይደለም። የሚያሳዝነው ግን ይህ የወያኔ ወጥመድ ብዙዎችን መያዙና ከጥቅም ውጭ ማድረጉ ነው። በመሆኑም ወያኔ የህዝብን የትግል አጀንዳ በተከታታይ አቅጣጫ ሊያስቀይር ችሏል። በ1997 ምርጫ ተቃዋሚ የተባሉትን በካሃዲዎችና ሰላላዎች አማካኝነት እንዳኳላሸ የምንረሳው አይደለም። በዚያው ልክ ግን ዘዴው ተነቃበት፣ ቅጥረኞቹ ተጋለጡ፣ ተቃጠሉ ይባልና መለስ ብለው አዳይነን ብለው ሲመጡ ደግሞ አይንን ጨፍኖ መቀበሉ መነዳቱ ቀጣይ ሆኖ ጉዳት ሲያደርስ ቆይቷል። ድንግርግር ፖለቲካ። ወያኔ የስልጣን እድሜውን ያራዘመው ባፈና ብቻ አይደለም። ምንም እንኳ ጭፍጨፋው ያደረሰው ጉዳት መቼም የማይረሳና መበቀል ያለብን ቢሆንም ዋናው ዘዴው ህዝብን መከፋፈል ነው። በዚህ እርኩስ ተልእኮው ለስልጣን የቋመጡ ገንጣዮች ተባብረውታል። ወጣት ተማሪዎችን ሲያቃቀር ሲነሳም ኦሮሞ እንጂ ኢትዮጵያ አይደለንም በሚል ዋናውን ከበሮ የደለቁት እነ ኦነግ ናቸው። ተቃዋሚዎችንም በየክልል ሳጥን ከቶና ለያይቶ የህብረት ተቃውሞን አፈር አበላው። በዚህ ሁሉ አሜሪካና እንግሊዝ በተለይ ሙሉ ትብብር አድርገውለታል። የ1997 የሙት ከተማ አድማ የከሸፈው እነዚህ ሁለት አገሮች ቅጥረኞቻቸውን አሰልፈው ስላከሸፉት ነው። ግለሰቦቹን አገር ያውቃቸዋል። የወያኔ ከፋፋይ ፖለቲካ የህዝብን የጋራ ትግል በቀጠሮ እንዳቆየውና የጎንደር ህዝብ ፈር ቀዳጅ ትግል ደግሞ ይህንን ሊያፈርስ መነሳቱን በዚያም ልክ የወያኔ ከፋፋይ ጽንፈኞች መሰማራታቸውን አይተናል። ወያኔን ሙሉ በሙሉ አውቆ በስልት መታገል ሲገባ አየር ባየር አይነት ለግልና ለውሱን ትርፍ ያውም ላይገኝ ትንቅንቁ ጦፎ ወያኔ ሁሉንም በተራ ተራ ሊያንበረክክ የቻለበት ሁኔታ አብሮን አዝግሟል። ሌላ አብሮን ያዘገመው የወያኔ ትዕቢት ጉራና ግፍ ነው። ወያኔ ልዩ ችሎታ ኖሮት አይደለም፣ ሆዳሙ በስቶለት ነው። ኢትዮጵያን ማስቀደም አለመቻሉ ረድቶት ነው። ያለፈው አረመኔ ፋሽስት አገዛዝም ህዝብን አድቆለት ነው። አንዳንዶች ይህን ሀቅ ሸፍነው የመጣውን ጉዳት የታገለን ትውልድ ሊወነጅሉ ቢጥሩም የኢትዮጵያን ጥቅም አሳልፎ የሰጠውና ለግል ስልጣን ሲል ስንቱን ወርቅ ዜጋ የጨፈጨፈው ደርግ ለወያኔ በመንገድ ጠራጊነት መወንጀል ያለበት ነው። ይህን መገንዘብ ሲገባ ግን ወንጀለኞቹን ዳግም ነጻ አውጪ ብሎ የማቀፍ አሰቃቂ ልማድ ሰፍኗል። ትላንት ህዝብን በገፍና በግፍ የፈጀ ዛሬ እንዴትስ ነጻ አውጪ ወይም የህዝብ ወገን ይሆናል? ይህን መመለስ መረዳት ከከበደ ግን ከፖለቲካ ጋር መጣላት ማለት ነው። ደግሞ ፖለቲካን እንደ ንግድ የያዘና የዋሸንም ሀቀኛ መሪ ብሎ ማቀፍ የሚቻል መሆን የለበትም። በፖለቲካው መስክ ድክመቶች ካልተወገዱ ለወያኔ ወይም አስመሳዮች ሰለባ መሆን መቼም የሚቀር አይደለም። የጠራና ሀገር አድን ፖለቲካን እናራምድ። የጥክሱ መጨረሻ ዛሬም ከዚህ የተለየ መልእክት የለንም። ወያኔ ያልነውን ኢህአዴግ ብሎ ማንበብ ነው። በነመለስ ፈንታም ሹሞቹን መጥቀስ ነው። አገር አድን ትግሉ ወሳኝና አስፈላጊ መሆኑ ግን ሳይቀየር ያለነውና ይህን ለማጧጧፍ በጋራ መነሳታችን ወሳኝ ነው። ከራሳችንም ከሌሎችም የትግል ተመክሮና ስምሪት ትምህርት እንቅሰም። መደራጀት አድማ ተቃውሞ ሳይቋረጥ ለነገ ለሚሉት ግዳጅ የለም። አገር አድን ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት አቸናፊ ይሁን። በኢትዮጵያ ጉዳይ ፈረንጅ ምን አገባው? የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ የገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የድሮውን ብንተው እንኳ ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግብጽን፣ የእንግሊዝን ወዘተ ከአጼው ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኖአቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በአገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ከአጼው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላ አዛዥና አዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዝም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደን ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቅኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቅኝ አገዛዝ ሰለባ በመሆኗና ባህላችን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ሰረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፈርጃ ልታወድም ከአገዛዙ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በተገሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ በአጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘንበሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረድታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ
ሰራዊት የብተና ሲራ ከተካሄደ በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ያባ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ በደግፈም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በእለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወየኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞን ባሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙ ይልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔ ሲደግፉ እንግሊዝኛ ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከ100 ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስተር ቦክስፋምና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቀጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተእስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንቀስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግር ያውጭኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝምብነት እንዲገኝ ከተደረገ በኋላ እነ ኢዲያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ የሀገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባ ያዙ ብሎ ፈቃድ ሰጪ የሆነው ኮሆን ነበር። ይሄው ኮሆን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ አገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሆን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሆን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይተረስቶ ነው ዛሬ ኮሆን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምጽ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የተቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያን ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱላ አባቦራንም የሰላም ታጋይ ብሎ ያኔ እንደቀረበ ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምጽም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ያባ ግን በጥረቱና በአባላቱ ቆራት ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮሆንና አሜሪካ ለዋሽንግተን የሚበጅ አስመሳይ ችግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይሄው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥረታችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ መሐይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ህዝብን በጥላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሟችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ መስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስጣቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስጣቸው። ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል። ነጭማ ነጭ ነው ሁሌም ልንጭህ ይላል። ብርሃን ነኝ ስልጡን ገብሩልኝ ይላል። ነጭማ ነጭ ነው እንግሊዝ አሜሪካ ባርነትን የሚመኝ ሁሌም ለአፍሪካ። ነጭማ ነጭ ነው ማንነቱ ይፋ ቅኝ ገዥ አረመኔ በዝባዥ አይታክቴ ጸረ ጥቁር አውሬ። ነጭማ ነጭ ነው የምናውቀው ሰይጣን እኛን የፈጀን ግን ጥቁር የኛ መሳይ። ራሱን የጣለው ለፈረንጅ ያደረው ገንጣዩ ጠባቡ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
أربعولت قطر سردست جنبوت سني كلت شيزتين عمت مرات يجازور كنيا قزادنا إثيوبيا أفريكان لاتين أمريكان النا بسيان تقوطات روي قويو يكنيا قزاز بركاتا يسو هيوات النا نبرت ياو الدمو يولتنياو يعلم تورنت كتقباد ددبو غالا በዓለም ላይ የተለያዩ ግንኙነቶችና ለውጦች ተከሰቱ። በሶቪየት ህብረትና በአሜሪካ የሚመራ ሁለት ካምፕ ተፈጠረ። ይህም የቀዝቃዛው ጦርነት ዘመን በሚል ታውቆ እስከ 1980ዎቹ እንደ አውሮፓ አቆጣጠር መጨረሻ ድረስ ዘልቆ ታሪክ ሆኖ ለማለፍ በቃ። ኢትዮጵያ አባል ሆና የቆየችበት ሊግ ኦፍ ኔሽንስ ተብሎ ይታወቅ የነበረው ተቋም ፈርሶ የዓለም መንግስታት ድርጅት በተባለውና እስከዛሬም በቀጠለው ተቋም ተተካ። ይህም ተቋም በውስጡ የሴኩሪቲ ካውንስል የተባለ አካል ፈጥሮ በጦርነቱ አቸናፊ ሆነው የወጡት ሀገሮች ማለትም አሜሪካ፣ ሶቪየት ህብረት፣ የዛሬዋ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ቋሚ አባላት እንዲሆኑ አድርጎ ሰየመ። ጦርነቱ ያስከተለው የኢንዱስትሪ ውድመትና ሌሎች የዓለም አቀፍ የንግድ እና የመሳሰሉት እንቅስቃሴዎችም ክፉኛ ደቀው ነበርና በቅኝ ግዛትነት ተቀፍድደው ለቆዩ አገሮች ነጻነታቸውን ይጎናጸፉ ዘንድ መልካም አጋጣሚ ተፈጠረላቸው። ቅኝ ገዢዎች እንደቀድሞ የመበዝበዝና ትርፍ የማጋበዝ ተግባራቸውም እዚሁ ዘመን ላይ እንዲያከትም ሆነ። የክስተት የቀድሞ ቅኝ ገዢዎችን እንቅልፍ የሚነሳ ሆኖ በቃለ። ብዝበዛና ትርፍ ማግበስበሱን እንደቀድሞ ማስቀጠሉ የማይቻል እንደሆነ ግንዛቤ ላይ እየተደረሰ ቢሆንም ሌሎች የተለያዩ ዘዴዎችን ነድፎ ግን ይህን ብዝበዛና ትርፍ የማግበስበሱን እንቅስቃሴ ማስቀጠል እንደሚቻል ድምዳሜ ላይም ተደርሷል። በዚህ ዘመን የተመሰረተው የተባበሩት መንግስታት ድርጅት ጦርነቱ ያስከተለውን የኢኮኖሚ፣ የፖለቲካና ማህበራዊ ቀውስ ለመቋቋም በተለይም የዓለም አቀፍ ንግድንና የገንዘብ ልውውጥን በአስቸኳይ መልክ ለማስያዝ ይረዳ ዘንድ ዋና መስሪያ ቤቱን በዋሽንግተን ዲሲ ያደረገውን የዓለም አቀፍ የገንዘብ ምንጭ የዓለም አቀፍ የገንዘብ ድርጅት IMF ያቋቁማል። ይህ ተቋም ዓላማዎቼ ናቸው ብሎ ያሰፈራቸው መርሃ ግብሮች ማለትም የዓለም አቀፍ የገንዘብ እርዳታ ትብብርን፣ ዓለም አቀፍ ንግድን፣ ከፍተኛ የሥራ መስክ መፍጠርን፣ የገንዘብ ምንዛሪ ልውውጥ እየተረጋጋ እንዲሆን መቆጣጠርን፣ ያልተቋረጠ የኢኮኖሚ እድገት እንዲኖርና አባል አገሮች የፋይናንስ ችግር በገጠማቸው ወቅት እንደገና እንዲቋቋሙ ለማድረግ የሚረዳቸውን አቅርቦት ማዘጋጀትን የመሳሰሉ ይገኙባቸዋል። ከላይ እንደተገለጸው በሴኩሪቲ ካውንስል ውስጥ በቋሚነት አባል ሆነው የተሰየሙት አገሮች አውሮፓውያኖቹ ቅኝ ገዢዎች የነበሩ ናቸው። በዚያም ዘመን ቢሆን በተለይ በጦርነቱ ወቅት ከመጀመሪያው ጀምሮ ተሳትፎ ያልነበራቸውና ወደ መጨረሻው ላይ የተካፈሉት እንደ አሜሪካ ያሉት የፋይናንስና የኢኮኖሚ አቅማቸው ጎላ ያለ ስለነበር የተቋሙን ሥራ ለማካሄድ የሚያስፈልገውን ወጪ አብላጫውን የሚያዋጡ በመሆናቸው በማናቸውም የድርጅቱ እንቅስቃሴዎች ላይ ጫና የማድረግ አቅሙ ያንንም ሆነ ዛሬ አላቸው። እነሆ የተባበሩት መንግስታት ድርጅት ከተመሰረተበት ወቅት አንስቶ በዓለም ውስጥ ያለውን የእድገት አለመመጣጠንን ድህነትን ለማስወገድ ወዘተ የሚሉ ስብሰባዎችንና ውሳኔዎችን እያደረገ ቢቆይም
ባለማችን ላይ ጎልቶ የሚታየው ግን ሀብታሞቹ ሀገር ይበልጥ እየከበሩ ታዳጊ አገሮች የተባሉት ደግሞ ይበልጥ እየደህዩ መሄዳቸው ነው። ይህ ደግሞ የሚያሳየው የአዲሱ ወይም የጃዙር ቅኝ አገዛዝ የቀድሞውን ቅኝ አገዛዝ ቁጥጥር በዝበዛውንና ትርፍ ማጋበሱን በሌላ ዘዴና መንገድ አስከብሮና አስቀጥሎ እንዳለ ያለ መሆኑን ነው። ኢትዮጵያ በቀደሙት ጀግኖችና አርበኞች ልጆቿ ከባድ መስዋዕትነት በተደጋጋሚ የተቀጣባትን የቅኝ አገዛዝ ጥቃት ድባቅ መታ ነፃነቷንና ህልውናዋን ያስከበረች ጥቁር አፍሪካዊት አገር መሆኗን ወዳጆቿም ጠላቶቿም የተቀበሉትና በታሪክም ተገቢውን ቦታ ይዞ ተከብሮ የተመዘገበ ሀቅ ነው። ይህ የቀደሙት አያት ቅድመ አያት ወገኖቻችን የአርበኝነት ገድል ያስመዘገበው ታላቅ ድል በዚያን ጊዜው ለዓለም የነበረው አስተጋብኦና አንደምታው እጅግ ከፍ ያለ እንደነበር የሀገራችንም ሆኑ የውጭ ሀገር የታሪክ ጸሐፊዎች በተደጋጋሚ ዘግበውታል። በተለይም በአጼ ምኒልክ መሪነት በነቂስ ከዳር እስከ ዳር ኢትዮጵያውያን ባንድ ላይ ተመው አድዋ ላይ የጣሊያንን ፋሽስታዊ እብሪት የማስተንፈሳቸው ዜና ሲስተጋባ በቅኝ ግዛት ስር ወድቆ ማንነቱ ለተረገጠውና ነፃነቱ ለተገፈፈው አፍሪካዊ በዓለም ተሰራጭቶ ለሚኖረው ጥቁር ህዝብና ሌሎች ጭቆን ህዝቦች ታላቅ የምስራች ሆኖ ነበር። በአንጻሩ ደግሞ ለነጭ ህዝብ በአጠቃላይ በቀኝ ገዥነት ተሰማርተው ተዘግበው የማያልቅ ግፍ ሲያደርሱ ለነበሩት ደግሞ ትልቅ ውርደትንና ሀፍረትን አከናንቦ እንደነበር ታሪክ መዝግቦታል። ይህ የኢትዮጵያውያን የጀግንነት ቀንዲል በዚያን ዘመን ከቅኝ አገዛዝ ስር ራሳቸውን ነፃ ለማውጣት በየቦታው ትግል ሲያካሂዱ ለነበሩ አፍሪካውያንና ለሌሎች ጭቆን ህዝቦች ያስተጋባው መልእክት እጅግ ኃያል ነበርና ቅኝ አገዛዝ ማንነቱን ላደበዘዘውና ሰብዕናውን ለገፈፈው ጥቁር ህዝብ ያበረከተው ልዩ የመንፈስ ብርታትና ተስፋ ወሰን እንደሌለው ብዙ የተባለለት ነው። የራስ ኃያልነትን ጥናትን በራስ በመተማመን ባንድ ላይ አብሮ መመከትን ከሁሉ በላይ ደግሞ ቅኝ አገዛዝን ጸንተው ከታገሉት ሊያስወግዱት እንደሚችሉ ማስመዝገቡ ብቻ ሳይሆን ኢትዮጵያንም በልዩ ዓይን እንዲያዩዋት አድርጓል። በሌላው ወገን በነጩ መንደር ኢትዮጵያን ጥርሱ ውስጥ ያስገባ እንደነበርና እስከዛሬም ቁጭቱና ጥላቻው እንዳለ ያለ መሆኑ የአደባባይ ሚስጥር እንደሆነ የሚያከራክር አይደለም ብለን እናስባለን። እንደሚታወቀው ቅኝ አገዛዝ በዓለማችን ላይ ይፋ ሆኖ ብቅ ያለው በሰው ልጆች የእድገት ታሪክ ሂደት ውስጥ 1900 ምዕት ዓመት መጨረሻ አካባቢ ላይ የማምረቻ ኃይሎችን በይዞታነት ሙሉ በሙሉ የተቆጣጠሩ የህብረተሰብ ክፍሎች ብቅ ባሉበትና የአምራቹን ኃይል ጉልበት በርካሽ በመበዝበዝ ትርፍን የማጋበስ እንቅስቃሴን እንደ ዋና ዓላማና ግብ አድርገው በተግባር ማዋል ከጀመሩበት ጊዜ አንስቶ መሆኑን የህብረተሰብ የእድገት ታሪክ ላይ ሰፊ ጥናት ያካሄዱ ጸሐፊዎች በሰፊውና በጥልቀት ዘርዝረው አቅርበዋል። በዘመኑ በኢንዱስትሪ የበለጸጉ አገሮች በወል ስማቸውን አውሮፓውያን የተባሉት እንደ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ፖርቱጋል፣ ቤልጅየም ወዘተ የያገራቸውን የአምራች ኃይላት መበዝበዝ ብቻ የትርፍ ማካበት ቋታቸውን ሙሉ በሙሉ የሚያረካ ሆኖ ስላላገኙት ይህን አባዚያቸውን ያስታግሱ ዘንድ የተቀረውን ክፍለ ዓለም ማቅናት በሚል ስም መቆጣጠሩን ብቸኛ አማራጭ ሆኖ ያገኙታል። በዚህም አፍሪካን፣ ደቡብ አሜሪካን እና እስያን በቅኝ ግዛትነት ለመቆጣጠር ተንቀሳቀሱ። ኃይላቸውንም ተገን በማድረግ የእነዚህን ህዝቦች አገራዊ ነጻነት ገፈው ብሔራዊ ማንነት ደፍረው የቅኝ ገዥነት መዋቅር ለመትከል በቁ። እነሆ ከ200 ዓመታት በላይ በእነዚህ ክፍለ ዓለማት የሚኖሩትን ህዝቦች ሰብዕናቸውን ብቻ ሳይሆን ጉልበታቸውንና አንጡራ የተፈጥሮ ጥሬ ሀብታቸውን እጅጉን በሚሰቀጥጥና መረዝ በለቀቀ ዝርፊያ ተሰማርተው ወደ የአገሮቻቸው በማጋዝ የኢንዱስትሪዎቻቸውን ምርት ማሳደጉን እንቅስቃሴ በሰፊው ተያያዙት።
የምርቱንም ውጤት ለዓለም ገበያ በማቅረብ እንዳቀዱት ሁሉ የትርፍ ትርፍ ሲያጋብሱ ቆዩ። አውሮፓውያን ቅኝ ገዢዎች ዋና ስምሪታቸው ትርፍ ማግበስበስ ነበርና ይህንን ጥማቸውን ለማርካት ያመቻቸው ዘንድ በቅኝ ግዛትነት የተቆጣጠሯቸውን አገራት ህዝቦች ላይ የኢኮኖሚ ብዝበዛና የተፈጥሮ ሀብት ዘረፋ ብቻ ሳይሆን ሰብናቸውን፣ ማንነታቸውን፣ ባህላቸውንና ወጋቸውን ሁሉ ቀስ በቀስ በማጥቆር በማጉደፍ በመሸርሸርና ብሎም ደብዛው እንዲጠፋና የቅኝ ገዢዎቹ ባህልና ወግ የበላይነቱን እንዲይዝ ለማድረግ ሳይታክቱ ሰርተዋል። የቅኝ ተገዢዎቹ ህዝቦች ላይ ልዩ ልዩ የሰለሉ ዘዴዎችን በመጠቀም በመካከላቸው ስምምነትና መቀራረብ እንዳይኖር አድርገዋል። የቅኝ ገዢዎቹ ሰብዕና ብቻ የበላይነትና ተቀባይነት ያለው፣ የቅኝ ተገዢዎቹ ህዝቦች ግን ሁልጊዜም ቢሆን በተፈጥሯቸው አነስተኛና የበታች እንደሆኑ አምነው ራሳቸውን እንዲያዩና እንዲቀበሉም ጭምር ሆን ተብሎ ጫና ይደረግባቸው እንደነበር ታሪክ መዝግቦታል። ይህ የቅኝ አገዛዝ በተለይ በአፍሪካውያን ላይ ያደረሰው ከፍተኛ በደል እነሆ አፍሪካውያኑ ባደረጉት የነጻነት ተጋድሎ ተጨንፎ በሂደት ከሁሉም አገራት እንዲወገድ ከሆነ ወዲህና አገሮችም ፖለቲካዊ ነጻነታቸውን ካረጋገጡም በኋላ ዛሬም ድረስ በሁሉም መስ እምርታ አሳይተው ወደፊት እንዳይገሰግሱ ቅኝ አገዛዙ ተክሎ ያለፈው ድርጊት ያንበሳውን ድርሻ የሚይዘው ነው ቢባል የሚያስኬድ ይሆናል። ለጀግኖች ልጆቿ ምስጋና ይድረስና ኢትዮጵያ የቅኝ ግዛት ሰለባ ሳትሆን በመቅረቷ የተነሳ በማንነቷ በራሷ የመተማመንና ኩራቷ ላይ እንደ ሌሎቹ የአፍሪካ ወንድሞችና እህቶች በደስ ሳይደርስባት ቀርቷል። በታሪክ እንደተዘገበው በዓለም ላይ ተንሰራፍቶ የቆየው የቅኝ አገዛዝ መሰረቱ ብዝበዛ ላይ ያተኮረ የኢኮኖሚ እንቅስቃሴ ማካሄድ ነበርና በዓለም ላይ እጅጉን ያልተመጣጠነ የሀብት ክፍፍል እንዲፈጠር አድርጎ ጥቂቶችን የናጠጡ ከበርቴዎች አብዛኛውን የዓለም ሕዝብ ግን በድህነት አረንቋ ውስጥ ጥሎት ሲያማቅቀው እንደኖረ ብዙ የተባለለት ነው። ያም በመሆኑ በቀጥታ በቀንበሩ ስር ወድቀው በነበሩት ሕዝቦችና በየቅኝ ገዢዎቹ አገራት ውስጥ በሚኖሩት ጉልበሻጭ ሰራተኞች ጭምር በተደረገው መራራት ትግ እንዲሁም የዓለም የስልጣኔ ጎዳና ያስከተላቸው ልዩ ልዩ ለውጦች ታክለውበት በሂደት ቅኝ አገዛዝን እያዳከሙት በመምጣታቸው እንደ ቀድሞው ሊቀጥል የማይችልበት ሁኔታ ውስጥ እንዲገባ ተገደደ። የሁለተኛው የዓለም ጦርነት ከተገባደደ ከአስር ዓመታት በኋላም እንዲያከተም ሆነ። በዚህ በዓለም ላይ በቅኝ ተገዥነት ስር ወድቀው የቆዩ አገራት በሙሉ አንድ ባንድ ብሔራዊ ነጻነታቸውን ሊጎናጸፉ ችለዋል። ዛሬ በቀድሞ አይነት ቅኝ አገዛዝ ቁጥጥር ስር ያለ አንዳችም አገር የለም። እነሆ በቅኝ አገዛዝ ስር የቆዩ አገራት ብሔራዊ ነጻነታቸውን ከተጎናጸፉ ወደ 60ዎቹ ዓመታት እየደረሱ ነው። በእነዚህ በርካታ ዓመታት በተለይ በኢትዮጵያና በሌሎች የአፍሪካ ሀገራት ውስጥ እድገትና ብልጽግና እውን ሆኖ እምርታ ያሳየበትና የህዝቦች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ ወደ ተሻለ ደረጃ የገሰገሰበት ሁኔታ ውስጥ ይገኛል ብሎ ለመናገር የሚያስደፍር አልሆነም። ከቶ ለምን ማለቱ ተገቢ ጥያቄ ይመስለናል። ቀደም ብለን እንዳስተዋልነው የቅኝ አገዛዝ ዋና ባህሪውና ተልእኮ ብዝበዛን መሰረት ያደረገን ትርፍን ማግበስበስ ነው። ይህ እንቅስቃሴውም በአንድ በተወሰነ ክልል ብቻ ሳይገደብ ጥንበር ጥሶ የተጓዘና የዓለምን ሰፊ ግዛትም ያካተተም ነበር። አገዛዙ ቀድሞ በሚያደርገው ሁኔታ ሊቀጥል የማይችልበት ደረጃ ላይ መቃረቡን ሲያሰላና ሲገነዘብ ህልውናውን የግድ በሌላ ዘዴና መንገድ ሊያስቀጥል የሚያስችለው ንድፈ ሐሳብ ማርቀቅ አስፈለገው። በዚህም ነጻነታቸውን በትግላቸው የተጎናጸፉት አገሮችና የቀድሞ ቅኝ ገዢዎች መካከል የነበረው የኢኮኖሚና ፖለቲካ ትስስር በሌላ መንገድ ይቀጥል ዘንድ የእጅ አዙር ወይም አዲሱ ቅኝ አገዛዝ በስራ ላይ እንዲውል ተደረገ። ሁኔታውን ቀደም ብለው የተገነዘቡ በተለይም በቅኝ አገዛዝ ስር ተወልደው ያደጉና የመማርና የማወቅ እድሉ ገጥሟቸው አገራቸውንና ህዝባቸውን አስተባብረው ለነጻነት ተጋድሎ ያበቁ አፍሪካውያን ወንድሞች ውስጥ አንዱና ታዋቂው የጋናው ተወላጅ ኳሜ ንክሩማ ይህን ግንኙነት እንዲህ በማለት ገልጾታል። የጃዙር ቅኝ አገዛዝ ፍሬ ነገሩ በስሩ ያለን አገር የይስሙላ ነጻነት እንደ አንድ ብሔራዊ ህልውናውን እንዳስከበረ አገር አስመስሎ ማቅረቡ ሲሆን፣ በተጨባጭ ግን እውነታው የሚያረጋግጠው የአገሩ የኢኮኖሚ አወቃቀርና አሰራር የፖለቲካ ፖሊሲ የሚመራው ከውጭ መሆኑን ነው። ከዚህ ከንክሩማ አነጋገር የምንረዳው ቁም ነገር በቀኝ ግዛትነት ስር ቆይተው ነጻነታቸውን ለመጎናጸፍ በቅተዋል የተባሉ አገሮች አሁንም ዕጣ ፈንታቸውን እንዳሻቸው የሚዘውሩት እንዲሁ የቀድሞ ገዢዎቻቸው መሆናቸውን ነው። አዲሱ ወይም የጃዙር ቀኝ አገዛዝ የድንበር ጣሹን ዲታ ብዝበዛና የትርፍ ማጋበስ ጥሙን ልዩ ልዩ ዘዴዎችን ተጠቅሞ የሚያረካበት ንድፈ ሐሳብ ነው የተባለውም በዚህ የተነሳ እንደሆነ ግልጽ ነው። በመሰረቱ የዚህ እትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቅኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ አንባቢያን እንዲያውቁት እንሻለን። በመሰረቱ የዚህ እትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቅኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ እንዲታወቅ እንሻለን። ከላይ ጠቅለል ባለ መልኩ ስለ ጉዳዩ እንድናነሳ የሆነው ዛሬ አገራችንን የሚጠሉና በክፉ ዓይን የሚያዩት አገሮችና የጃዙር ቅኝ አገዛዝ ተዋንያን በአካባቢው የሚያካሂዱት እንቅስቃሴ ያለውን አንደምታና ብሎም አደጋውን ቀድመን ከወዲሁ ነቅተን ለመከታተል ይረዳን ይሆናል ከሚል የቀረበ ነው። ኢትዮጵያ የቅኝ አገዛዝን ድባቅ መታ ነጻነቷንና ብሔራዊ ህልውናዋን ያስከበረች አገር ብትሆንም አንዷ የዓለም ህብረተሰብ አካል ናትና የዓለምን የፋይናንስና የገንዘብ አቅምን ለመቆጣጠር ከተነሳው እንቅስቃሴ ማምለጥ ችላለች ብሎ ለመናገር እንደማይቻል ለመሆን ይመስለናል። ቀደም ያለውን ጊዜ እንተወውና በተለይ አሜሪካ በህዝባችን ላይ ወያኔን እንዲቆናጠጥ ካደረገች ወዲህ ባለፉት 26 ዓመታት በልዩ ልዩ ግንኙነት አማካይነት የጃዙር ቅኝ አገዛዝ ህዝባችንን እየጎዳ እንዳለ እንደ አዲስ የሚነገር ጉዳይ አይመስለንም። በጥቅሉ ግን ዛሬ አገሪቱ ለውጭ ኃይላት በሰፊው ወለል ብላ የተከፈተች በመሆኗ ለብዝበዛና ለትርፍ ማግበስበሱ ከመጋለጧ ባሻገር ለማህበራዊ ቀውስና ለውጭ ኃይላት ርካሽ ባህል መፈንጫ ሆና ያለች አገር ሆናለች። ዛሬ በአፍሪካ ቀንድና በቀይ ባህር ሰላጤ ዙሪያ በአሜሪካ አጋፋሪነት ለሚመራው ኃይል የአውሮፓውያን የንግድ መስመር እንዳይሰናከልና አሸባሪ ኃይላት የተባሉትን እንቅስቃሴ ለመከላከል ኢትዮጵያ የያዘችው ጂኦግራፊያዊ ክልል ወሳኝነት አለው ተብሎ በመታሰቡ የተነሳ ይህንኑ ጥቅማቸውን ለማስከበር አገልግሎት እየሰጠች ትገኛለች። እንደሚታወቀው ከሸርማርኬ ጀምሮ ሶማሊያ በአጎራባች አገሮች ውስጥ ሶማሌዎች ሰፍረው የሚገኙበትን ስፍራ ሁሉ በይገባኛልነት ከተቀረው የሶማሌ ግዛት ጋር ለማጠቃለል በነበራት እቅድ የተነሳ ከኢትዮጵያ ጋር የዚያድ ባሬ መንግስት እስካከተመ ድረስ በተለያየ ወቅት ጦርነት ስታደርግ የቆየች መሆኗ የሚታወቅ ነው። የዚያድ ባሬ መንግስት ሲፈርስ አገሪቱ መንግስት አልባ ሆና በተለያዩ የጦር አበጋዞች የእርስ በርስ ጦርነት ውስጥ እንድትታመስ ሆነ። በሂደት ከአረንቋው ውስጥ ለመውጣት ተስፋ የተጣለባቸው አንድ ላይ ተባብረው የነበሩ ኃይላትን የአለቃውን የአሜሪካን ትዕዛዝ ለመፈጸም ወያኔ ይህን የተባበረ ኃይል ወቅቶ ከማስወገዱን በተጨማሪ ዘምቶ የነበረው ወታደር ሴቶችን በመድፈሩ ክፉኛ የተበሳጩት ዛሬ አልሽባብ ተብለው የሚታወቁት እንዲፈጠሩ ምክንያት ሆነ። ወያኔም በአካባቢው የራሳቸውን ስምሪት ያደረጉ አለቆቹን ፍላጎት ለማሟላትና የሚያፈሱለትን ነዋይ ለመሰብሰብ ሲል ብቻ በተደጋጋሚ በሰው አገር ጣልቃ ገብቶ መርዷቸው እንኳ እስከዛሬ ለቤተሰቦቻቸው ያልተነገረላቸው ወታደሮች የጥይት ሰለባ ሆነው በየበረሃው የጅብራት ሆነው እስቲካሉ ድረስ ያደረገው የሚያደርገው እንቅስቃሴ ለተባሉት ኃይላት አፍሪካውያንን የማዳከምና የመከፋፈል ተልእኮ አስፈጻሚ መሆኑ ግልጽ ነው። ይህ የወያኔ ድርጊት በወደፊቱ ኢትዮጵያና የሶማሌ ህዝቦች መካከል ሊኖር በሚገባው ግንኙነት ላይ ያስከትል የሚችለው መዘዝ የጎላ እንደሚሆን ጥርጥር የለውም። ሌላው ትኩረት መስጠትን የሚገባው ጉዳይ ቀድሞም በክፉ አይን የሚያይን የአረቡ ክልል በተለይም የተባበሩት የአረብ ኤሚሬቶችና ሳውዲ አረቢያ እንግሊዝ ምስራቃዊውን የስዊስ ካናል በ1971 ዓ.ም ለቃ ከወጣች ከ45 ዓመታት በኋላ ምዕራባዊውን የስዊስ ካናል በቁጥጥር ስር ለማድረግ ከ1980 እስከ ዛሬ ድረስ እያደረጉት ያለው እንቅስቃሴ ክትትልን የሚሻ ነው። ኢትዮጵያ የምዕራቦቹም ሆነ የቻይና ኢምፔሪያሊዝም መፈንጫ ሆና ትገኛለች። ወያኔን ለማስወገድ የተጀመረው ትግል የዚህን አንደምታ ይዘት በአግባብ ማጤን እንዳለበትም ግልጽ ነው። የአፍሪካ ቀንድና የቀይ ባህርም የአረቦችና ኢራን መራኮቻ መሆኑም ይታያል። አገር አድን ትግላችን ይህንንም በእይታው ማስገባት ይኖርበታል ማለት ነው። በሉዓላዊነት ላይ የተቃጡትን አደጋዎች ሁሉ መቋቋም ለመጪው ትውልድ የማይለጉት ግዳጅ ነውና ሁሉም ነቅቶ ለኢትዮጵያ ዘብ መቆሙ፣ የውስጥና የውጭ ጠላቶቿን መታገሉ ብሔራዊ ኃላፊነት ነው። ኢትዮጵያን ከጃዙር አገዛዝ እንጠብቅ። አገራችን በነጻነት ለዘላለም ትኖር።
ተሞለ ፋሲስቶ ያቦየበስ ዛሬ ነቆጠዩ እንደከከ የነጻነቷና ድንበሩ ከዚያነ በዘመናት ቅንነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመው በደምን የጠላው የጨለማው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።